በቅርቡ ከእስር የተፈቱት አቶ በቀለ ገርባ እስር ቤት እያሉ ከአቶ አንዱዓለም አራጌ ጋር የጀመሩትን አንድ የማርቲን ሉተር ኪንግ መጽሐፍ በኦሮምኛና በአማርኛ ቋንቋ ጽፈው አንዱን አሳትመዋል። ሌላኛው ደግሞ ህትመት በመጠባበቅ ላይ ይገኛል ተብሏል። አቶ በቀለ ገርባን ያነጋገረቻቸው ጽዮን ግርማ ናት። ተከታዩን ዘገባ አጠናቅራለች።
የሲቪል መብቶች መከበር ትግል መሪው ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር እጅግ በርትቶ የነበረውን የዘር መድሎ በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያመጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። በየዓመቱም የተወለዱበትና የተገደሉበት ቀን እየተነሳ ይታወስላቸዋል፣ ይዘከርላቸዋል። በቅርቡ ከእስር የተለቀቁት ኢትዮጵያዊው የፖለቲካ ሰውና የሰብአዊ መብት ተሟጋች አቶ በቀለ ገርባ በመጀመሪያው የእስር ጊዜያቸው ከሌላኛው የፖለቲካ ሰውና በአሁን ወቅት በእስር ላይ ከሚገኘው አቶ አንዱዓለም አራጌ ጋር I have a dream, writings and speeches that changed the world የተሰኘውን የማርቲን ሉተር ኪንግን መጽሐፍ በአማርኛና በኦሮምኛ ቋንቋ ለአንባቢ ለማድረስ የትርጉም ስራውን እስር ቤት ውስጥ እንዴት እንደጀመረ መሩት ይናገራሉ።
የማርቲን ሉተር ኪንግ ጽሑፎች በአጋጣሚ የሆነው ጊዜ ግብት አልፒ ማረሚያ ቤት ሳለን መጽሐፎቹ የመጡት ለአንዱዓለም አራጌ ነበረ። እሱን በጋራ እናነብ ነበረ። ካነበብን በኋላ አሁን ያቀድ ያለነው ሰላማዊ ትግል በጣም ሊያግዝ ይችላል፣ ሊረዳ ይችላል በሚል ስሌት ተመሳሰል እሱ ወደ አማርኛ ደግሞ ወደ ኦሮምኛ መተርጎም ጀምረን ነበረ። ነገር ግን ሳንጨርስ እኔም ግን ወደ ዝዋይ ሲዛገር እሱ ዛቀረ ዝዋይ መሄድ ሁኔታውን ትርጉሜን ያቋረጠብን መጽሐፉ ተወስደብን ነው። መጽሐፉ ከተወሰደብን በኋላ እኔ ሌላ መጽሐፍ አርቼ ትርጉሜን ወደ ኦሮምኛ መተርጎሜን ጨረስኩኝ። አጋጣሚ ሆነ ግን አንዱዓለም የተሳካለታል መሰለኝ መጽሐፉ ስለተወሰደበት ሳይጨርስ ቀርቷል። ከዛ በኋላ እንደወጣው ይህንን መጽሐፉን ለማሳተም ጥረት አድርጌ ሳትኔ ለህዝቡ ሳላደርስ በድጋሚ እንደገና ታሰር ድል አጋጠመኝ።
ለሁለተኛ ጊዜ ከታሰሩም በኋላ በኦሮምኛ ቋንቋ የታተመው መጽሐፋቸው ገበያ ላይ ውሎ የመሰራጨት እክል ግን እንደገጠመው ይገልጻሉ። የመጽሐፉ መተርጎም ባለመወደዱ በይፋ መሰራጨት ሳይችል ቀረም ይላሉ።
ነገር ግን አሁን እንደገና ሊጠይቁኝ የመጡ ሰዎችን አንዳንዳቸውን አንዳንዱን እየሰጠው በህዝብ እጅ እንዲገባ ለማድረግ ጥረት አድርጌያለሁ። ሁለተኛው አንዱዓለም ያልጨረሰውን በአማርኛ ተርጉሜ ለመጨረስ ሞክሬያለሁ። ነገር ግን ይህም አንዱ ምዕራፍ እንደቀረ የማረሚያ ቤት ኃላፊዎች መጽሐፉን ወሰዱብኝ፣ ሳይመልሱልኝ ቀሩ። ስለዚህ አሁንም መጽሐፉ በድጋሚ ስለተወሰደ ያንን ሊጨርስ አልቻልኩም። ለማንኛውም ግን አሁን መጽሐፉን አግኝቼ ለማጠናቀቅ ሙከራ እያደረግኩኝ አንባቢዎች ይደርሳል የሚል እምነት አለን።
አቶ በቀለ አሁንም ማርቲን ሉተር ኪንግ የጻፏቸውን መጽሐፍት ተርጉመው አንባቢ እጅ እንዲደርስ ጥረታቸውን ቀጥለዋል።
ከዛ በኋላ ደግሞ ሌላ መጽሐፍ አምስት መጽሐፍት አሉ እሱ ራሱ የጻፋቸው ከዛቦች ስትራይክ ቱወርድ ፍሪደም የሚል አለ። ሞንትጎመሪ ታሪክ የአውቶቡስ አለመሳፈር አድማ ለአንድ ቀን ተጀምሮ ለ381 ቀናት የቆየ እንዴት አድርገው በዚያ ውስጥ በጥናት ታግለው መብታቸውን እንዳስከበሩ የሚተርክ መጽሐፍ ነው። እሱን መጽሐፍም ተርጉሜያለሁ። እሱ ለህዝብ አልቀረበም፣ አሁን ይቀርባል የሚል እምነት አለኝ። ሁለቱንም በአማርኛ ላደርግ እያሰብኩ ነው። አሁንም
ምክንያታቸው ደግሞ ኢትዮጵያ ውስጥ ያለውን የተሳሳተ የፖለቲካ ባህልና አስተሳሰብ ላይ ለውጥ በማምጣት ለመቀየር እንዲረዳ ነው ብለዋል።
እንግዲህ በዚህ ሀገር ውስጥ ያለው የፖለቲካ ባህል ምን አይነት እንደሆነ ይታወቃል። አርሶ አንዱን እያጠፋ ህይወት እየገደለ ወንደለ እንደ ትልቅ ዝና እያወራ ይህን ያህል ሰውቻለሁ፣ ይህን ያህል ተሰውቶብኛል እየተባለ እየተነገረ እየተገዳደልን ስልጣን ስንቀባበል ኖርን ህዝቦች ነን። ስለዚህ በጣም የሚገጭ ነገር ነው፣ መቀጠልም የለበትም የሚል እምነት ነው ያለኝ። ስለዚህ በሰላማዊ መንገድ ስልጣንን ለመቀባበል መብትን ለማስጠበቅ በፍቅርና በእውነት ላይ ብቻ ተመርኩዞ መብትን ማግኘት እንደሚቻል ለህዝባችን ለማስረዳት ለማስተማር ይህንንም የትግል ስልት ለማስተዋወቅና የተቻለውን ያህል ከፊት ሆኖ ለመምራት ባለን አላማ መሰረት ነው እንግዲህ ይህንን ለማድረግ የሞከርነው እኔም አንዱዓለምም። ግን ስብናችንም ላይ ብዙ ለውጥ ያመጣ ወደፊትም ምናልባት ሌሎችም ይህን መጽሐፍት ያነበቡ ሰዎችም ብዙ ሊለወጡበት የሚችሉበት መጽሐፍት ናቸው ብለን ነው የምናምነው።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በሚያዝያ 4/1968 ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ በተተኮሰ ጥይት በ39 ዓመት ዕድሜያቸው ነው የተገደሉት። አቶ በቀለ በሰላማዊ የትግል ስልት እንቅስቃሴ ውስጥ የሚገቡ ሰዎች ህይወታቸውንና ኑሯቸውን ለህዝቦች እንደሚከፍሉ ማሳያ ነው ይላሉ።
የሰላማዊ ታጋዮች የሌሎችም የጋንዲን ትምህር ያለፈ በሰዎች ነው በነውጠኞች እጅ ነው የወደቁትና ነገር ግን የበለጠ ሰላማዊ ትግል ስርን ሊሸጥ የሚያስገድ እንጂ ሰላማዊ ትግል የማያዋጣ መሆኑን የሚያሳይ አይደለም። በህይወታቸው ብዙ በአርአያነታቸው ብዙ ነገሮችን ጥለው አልፏል። በህንድ የምንመለከተው እነዛ ከወጡ በኋላ እንደ ሌሎቹ ሀገሮች የምሬት የመበቃቀል የአሸናፊነትና የተሸናፊነት አንዱ የበላይነት በሌላው የበታችነት ያለቀ ሳይሆን ከዛ በኋላ በወንድማማችነት ስሜት ዛሬ ህንድና እንግሊዝ በጋራ ገበያ ሀገሮች በጣም በወንድማማችነትና በእኩልነት የሚታያዩበት ደረጃ ላይ ያደረሰ ምሬት የሌለው ቂም በቀልን ያላተረፈ ሰላማዊ የሆነ ከዛ በኋላም ደግሞ ህዝቦች በጠላትነት እንዳይተያዩ ያደረገ ጥሩ ስልት ነው ተብሎ ነው የሚገምተው። ምናልባት አሜሪካን ማርቲን ሉተር ኪንግ በዚህ አይነት ትግሉን መርተው ትግሮች መብታቸውን ባያገኙ ኖሮ በሌላ መንገድ ቢሆን ኖሮ ከዚህ የባሰ ዛሬ የምናያቸው ነገሮች በከፋ ደረጃ ሊንጸባረቁ ይችሉ እንደነበረ ይታመናል። ሰላማዊ ትግል ማለት መጀመሪያውኑ ራሱ ታጋዩ በሌላ ላይ ጥቃት አይፈጽም ማለት ነው እንጂ በእሱ ላይ ጥቃት አይፈጸም ማለት አይደለም። እሱ ለአደጋ እያጋለጠ ለሌሎች እየኖረ ለሌላው መስዋዕት እየሆነ ነገር ግን ሌላውን ከማጥፋትና ሌላውን ከመጉዳት ከመግደል ይታቀባል። ለዚህም ደግሞ የቆረጠ ነው ማለት ነው እንጂ ራሱ ላይ አደጋ አይደርስም ማለት አይደለም።
አቶ በቀለ የተረጎሙትን መጽሐፍ ባነበቡና ባላነበቡ ሰዎች መካከል ከፍተኛ የባህሪ ለውጥ እንዳዩ ይናገራሉ።
እጅግ በጣም አስከፊ እጅግ በጣም ጥቃት እየተሰነዘረባቸው እንኳን ታጋሽነትን ብዙ አስተዋይነትን ብዙ አርቆ አሳቢነትን ለሌሎች መኖርን አርአያ መሆንን ተከትለው የሚሄዱ ሰዎችን ነው የምመለከተው። በሀገር መሪዎች ደረጃም በቤተ ክርስቲያን መሪዎች በሃይማኖት መሪዎች ደረጃም ያንን መጽሐፍ ያነበቡ ሰዎችና ያላነበቡ ሰዎች መካከል ግልጽ የሆነ ልዩነት ይመለከታለሁ።
በብዛት በሚሰራጭበት ጊዜ ወደፊት የተሻለ ለውጥ ሊታይ ይችላል የሚል ተስፋ አላቸው አቶ በቀለ ገርባ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።